ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ታህሳስ 14 2013 ዓ.ም ዝግጅታችን ጀመረ። በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ውስጥ ከመቶ በላይ ሰላማዊ ሰዎች በታጣቂዎች መገደላቸውን ነዋሪዎች እየተናገሩ ነው።
ያው ምንም ማለት የለም ለምን የተባረረት ደግሞ ማን ይገባላችሁ? እነሱ ያለቆ በማን እንዲገባ ነው እንግዲህ?
ከየት መጣ ነው ብሎ የሚተከፈታራም ለዚህ ያለ መሰረት ተቆጣን። እኛም ግራ ገባን። ተኝተን ዝማል በርበራችን ይጠብቅ። ያው እንግዲህ የሞተ ያለነው አሁን ያው የተወሰነ ቀበሌዎች ደረሰልን።
የቤንሻንጉል ጉሙዝ ክልላዊ መንግስትም ጥቃቱ በሲቪሎች ላይ መፈጸሙን አረጋግጧል። ባብይ ርዕስ ዘገባለን። ጤና ይስጥልኝ፣ እንደምናመሻችሁ ክብራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። በኤርትራ አንድ የ50 ዓመት ዕድሜ የነበራቸው ሰው በኮቪድ-19 ሳቢያ ሕይወታቸው ማለፉን የሀገሪቱ የጤና ሚኒስቴር አስታውቋል። በኤርትራ ከወረርሽኙ በተያያዘ ለህልፈት የተዳረጉ የመጀመሪያ ሰው መሆናቸውንና በሀገሪቱ ኮሮና ቫይረስ የያዛቸው ሰዎች ቁጥር 832 መድረሱን ገልጾ አስመራ የሚገኘው ዘጋቢያችን ብርሃነ በርሀ ተከታዩን ዘገባ አስተላልፏል።
የኤርትራ የጤና ሚኒስቴር አንድ ሰው በኮቪድ-19 ህይወቱ እንዳለፈና ሌሎች 25 ሰዎች ቫይረሱ እንደተገኘባቸው ማክሰኞ ታህሳስ 13 ምሽት ባወጣው ዕለታዊ መረጃ አስታወቀ። ህይወቱ ያለፈው ዜጋ እድሜው 50 ዓመት እንደሆነና በደቡብ ሪጅን በደቀምሃሬ ከተማ ሆስፒታል እርዳታ ሲደረግለት እንደነበረ የጤና ሚኒስቴር ገልጿል። በኤርትራ ካለፈው ዓመት መጋቢት 2012 የኮሮና ቫይረስ መከሰቱ ከተገለጸ ከ9 ወራት በኋላ ነው የመጀመሪያው በበሽታው ህይወቱ ያለፈ ሰው እንደተመዘገበ የተገለጸው። ከዚህ በተጨማሪ ትናንት ታህሳስ 13 በደቡብና ማዕከል ሪጅኖች የለይቶ ማቆያና በተመላላሽ ታካሚዎች ክፍሎች በተደረገ የላብራቶሪ ምርመራ 25 ሰዎች ቫይረሱ እንደተገኘባቸው የኤርትራ ጤና ሚኒስቴር አክሎ ገልጸዋል። ቫይረሱ የተገኘባቸው 25ቱ ሰዎች 12ቱ ከእንዳገርግስ፣ አንድ ሴት ከማይምነ፣ አንድ ደግሞ ከደቀምሃረ ደቡብ ሪጅን ሲሆኑ 11ዱ ደግሞ በአስመራ ከተማ በሚገኙ የተለያዩ የጤና ተቋማት የተመላላሽ ታካሚ ክፍሎች ላይ በተደረገ ምርመራ መያዛቸው መረጋገጡን የኤርትራ ጤና ሚኒስቴር አስታውቋል። በሌላ በኩል በማዕከል ሪጅን ሆስፒታሎች የሕክምና እርዳታ ሲደረግላቸው የቆዩ 2 ሰዎች ከበሽታው አገግመው ወደየቤታቸው መሸኘታቸውን የጤና ሚኒስቴር አስታውቋል። በኤርትራ ኮሮና ቫይረስ የተገኘባቸው ሰዎች ቁጥር 832 ደርሷል። 599 ከህመሙ ሲያገግሙ የአንድ ሰው ሕይወት አልፏል። የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል ባለፉት ጊዜያት በሁሉም የኤርትራ ሪጅኖችና በአንዳንድ የገጠር አካባቢዎች የኮሮና ቫይረስ መስፋፋቱንና የጉዞ ታሪክ በሌላቸው ዜጎች ላይ ቫይረሱ መገኘቱን በመግለጽ የስርጭቱን መስፋፋት ለማቆምና የህዝብና ሀገርን ደህንነት ለማስጠበቅ በሚል ከማክሰኞ ታህሳስ 13 ጀምሮ ላልተወሰነ ጊዜ ሁሉንም አይነት እንቅስቃሴዎች የሚገድብ መመሪያ ተግባራዊ ማድረጉ የሚታወስ ነው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ብርሃነ ለዘገባው እናመሰግናለን። የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር UNHCR በሚሊዮኖች የተቆጠሩ ስደተኞችና ተፈናቃዮችን ከኮቪድ-19 ወረርሽኝ ለመከላከል የሚያውለው የ455 ሚሊዮን ዶላር እርዳታ ተማጽኗል። የመንግስታቱ ድርጅት ቃል አቀባይ ባባር ባሎች የሰጡትን መግለጫ ተመርኩዛ ሊሳ ሽላይን ከጄኔቫ ለቪኦኤ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
ሁሉም ሰው ለኮሮና ቫይረስ ተጋላጭ ነው። ይሁን እንጂ ስደተኞች፣ ተፈናቃዮችና አገር አልባ ሰዎች ግን በከፍተኛ ደረጃ በቫይረሱ ለህመምና ለሞት ከተጋለጡት ሰዎች ውስጥ የሚመደቡ ናቸው። በመንግስታቱ ድርጅት ወረርሽኙን ከተከሰተ ጊዜ ጀምሮ በ13 አገሮች ላይ በተደረገው ክትትል 74 ከመቶ የሚሆኑት ስደተኞች ከመሰረታዊ ፍላጎቶቻቸው ግማሹን እንኳን ማሟላት የቻሉ አይደሉም። ይሁኔታ ወረርሽኙ ከመከሰቱ በፊት ከነበረው የ2019 ዓመተ ምህረት በ21 ከመቶ ጨምሯል። ይህ በመሆኑም ከ80 ከመቶ በላይ የሚሆኑት ህይወታቸውን ለማትረፍ ሲሉ ንብረታቸውን ለመሸጥ የወሲብ አገልጋይ በመሆንና በህፃንነት ጉልበታቸው ወደ ስራ በመሰማራት ለመበዝበዝ ተገደዋል። የዩኤንኤችሲአር ቃል አቀባይ ባባር ባሎች እንደሚሉት ከተማ ውስጥ ያሉት ስደተኞች መሰረታዊ ፍጆታቸውን ለማሟላት የሚተማመኑት የቀን ስራ ሰርተው በሚያገኙት ገቢ ነው። ይሁን እንጂ በኮቪድ-19 ወረርሽኝ ሳቢያ ሁሉ ነገር የተዘጋጋ በመሆኑ ኑሯቸውን ስራቸውም ተጎድቷል። በወረርሽኙ የተነሳ በተጣለው ገደብ ብዙ ቦታዎችና የገበያ ስፍራዎች በመዘጋታቸው ሁሉም ከአካባቢው ጠፍተዋል። ስለዚህ ተስፋ የቆረጡ ስደተኞችም መሰረታዊ ፍጆታቸውን ለማሟላትና ለኑሯቸው አስፈላጊ የሆኑ አገልግሎቶችን ለመጠቀም እንኳ እንዲችሉ በእጃቸው ጥሬ ገንዘብ ያስፈልጋቸዋል። ባሎች እንደሚሉት ስደተኞች አካባቢያቸው የተጨናነቀ በመሆኑ የአካላዊ ርቀታቸውን መጠበቅ አልቻሉም። እንደ ውሃ፣ ሳሙና እና ጤንነታቸው የተጠበቀ ለማድረግ የሚረዱ ነገሮችን ማሟላትም እጅግ አስፈላጊ ነገር መሆኑን ይናገራሉ። በዚህ ሁኔታ ውስጥ በሱዳን የሚገኙ ኢትዮጵያውያንንም አንስተዋል።
በሱዳን ያለውን ገጽታ በተመለከቱ ከኢትዮጵያ በቅርቡ ወደ ሱዳን የመጡ ስደተኞች አሉ። ያ ትልቁ ፈተና ነው። በቅርብ ሳምንታት ውስጥ በቦታው የደረሱ ከ51,000 በላይ ስደተኞች በድንበር አካባቢዎች ተሰራጭተዋል። ስለዚህ እነሱም ሆኑ የሚያስተናግዳቸው ማህበረሰብ ከኮቪድ-19 ወረርሽኝ የተጠበቁ መሆናቸውን ማረጋገጥ ከባድ ፈተና ነው።
የመንግስታቱ ድርጅት እንደሚለው በእጅ ያለው የገንዘብ እርዳታ እጅግ አስቸጋሪ በሆኑ ሁኔታዎች ውስጥ ላሉ ስደተኞች የዋለ ነው። እጅግ መሰረታዊ በሆኑ አስፈላጊ ነገሮች ላይ በማተኮር እንኳ የብዙ ሰዎችን ህይወት ማሻሻል እንደሚቻል ያምናል። ከዚያም አልፎ የሚገኘው ገንዘብ የጾታ ጥቃቶችን ለመከላከል፣ ሰዎችን ከብዝበዛ ለመታደግ፣ የአእምሮ ጤንነትና የስነ ልቦና ምክር አገልግሎቶችን ለመስጠት እንደሚውል ዘርዝሯል። ትምህርትንም ቀዳሚ በማድረግ ደህንነታቸው የተጠበቀ ትምህርት ቤቶች እንደገና የሚከፈቱበትን መንገድ ለማመቻቸት እንደሚሰራ አስታውቋል።
ረጀን እናመሰግናለን። ኢትዮጵያ ኢቲ ስማርት አርኤስኤስ የተባለች ሳተላይት በትናንትናው ዕለት አምጥቃለች። በቻይና ድጋፍ ወደ ጠፈር የተላከችው የዚች ሁለተኛ ሳተላይት ስራ የመሬት ምልከታ መረጃ ማሰባሰብና እምድር ላይ ወደሚገኝ ጣቢያ መላክ መሆኑን የኢትዮጵያ የጠፈር ሳይንስና ቴክኖሎጂ ኢንስቲትዩት አስታውቋል። ፀሐይ ዳምጠው ዝርዝሩን ይዛለች።
ኢትዮጵያ ETRSS-1 የተባለች የመጀመሪያዋን ሳተላይት ባለፈው ዓመት ታህሳስ ማምጠቋ ይታወሳል። ETRSS-1 መሬትን እየቃኘች በፎቶ የተደገፉ መረጃዎችን እየላከች መሆኗን የጠፈር ሳይንስና ቴክኖሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ይሽሮን አለሙ ለአሜሪካ ድምጽ ገልጿል።
ካምና ሳተላይት መረጃ ነው ስንቀበል የነበር ነው። ተግባራዊ የሪሞት ሴንሲንግ መረጃዎችን እንድታመጠን ነው ሚሽን የተሰጣት ነው። ዲዛይን ስትደረግ በዛ መሰረት ሳተላይት መረጃ ስናገኝ ነበር እና እነዛ መረጃዎችን አርካይቭም መያዝ ናቸው አሉ። ተጠቃሚዎችን ራሳችን የሚፈልጉትን ኮኦርዲኔት አስታ አያይዘው ሲሰጡን በዛ መሰረት ለሳተላይቷ ሚሽን ኦርደር አድርገን ያን መረጃ ስንቀበል ነበር። ያው ተጠቃሚዎች ሀገር ውስጥም ከሀገር ውጭም ሳተላይቶችን ተቀብለን ሰጠናል። ተጠቃሚ
ሳተላይቷ የአየር ንብረት ለውጥን ለመቆጣጠር የሚደረጉ ጥረቶችን ለማገዝ ከግብርና ጋር የተያያዙ ጥናትና ምርምሮችን ለማከናወንና ሌሎች ለመሰረተ ልማት አገልግሎት የሚውሉ መረጃዎችን በማሰባሰብ ላይ ስትሆን ትናንት የመጠቀችው ኢቲ ስማርት አርኤስኤስም ከቀድሞዋ ETRSS-1 ጋር ተመሳሳይ ተልእኮ እንዳላት ዶክተር ይሽሩን ተናግረዋል።
ሁለቱን የሚያለያያቸው ነገር ቢኖር እኛው ከእጥፍ በላይ የተሻለ የምስል ጥራት አለው።
ኢቲ ስማርት አርአርኤስ ወደ ተላከችበት በታሰበው መሰረት መድረሷን ዶክተር ይሽሩን አረጋግጠዋል።
መሪያ ላይ በሌሎች በደቂቃዎች ወይም በሰዓታት የሳተላይቷን ጤንነት በተመለከተ መረጃ ትልካለች። መጀመሪያ ላይ ብለናል እሱን። ከዛ ውጭ ኢንኦርቢት ቴስቲንግ አለ። ኦርቢት ላይ ያለች ሳተላይቷ በሙሉ አቅሟ መስራት ትችላለች፣ ትሰራለች፣ አትሰራ የሚለው ቴስት እናደርጋለን። ኦርቢት ኮሬክሽን ይደረጋል በአንድ በሁለት ወር ውስጥ። ከዛ በኋላ ያው ወደ ስራ ትገባለች ማለት ነው፣ ከግራውንድ ስቴሽናችን ጋር ኢንተግሬት አድርገን ማለት ነው።
ከመጀመሪያዋ ሳተላይት በሚገኘው አገልግሎት የውጭ ምንዛሪ ወጪ ማዳን መቻሉን የኢንስቲትዩቱ ኃላፊ አመልክተዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኮንግረስ ያሳለፈውን ወደ 900 ቢሊዮን ዶላር የተጠጋ የኮሮና ቫይረስ የኢኮኖሚ ድጋፍና 1.4 ትሪሊዮን ዶላር የመንግስት ዓመታዊ በጀት ያካተተ ወጪ ህግ አልፈርምም ብለው አስፈራርተዋል። በየአመቱ የተለመደ የሆነውን ለግብጽ የሚሰጥ ወታደራዊ እርዳታ ለቤተ መዘክሮች ወጪ የሚውል በጀት እንዲሁም ለግብርናና ለዱር አራዊት ነክ ጥረቶች የሚውል ገንዘብ ያካተተውን የበጀት ህግ ፕሬዝዳንቱ ትናንት በማህበራዊ መገናኛ በወጣ ቪዲዮአቸው ላይ ገንዘብ ማባከን ሲሉ ተችተውታል። በኮቪድ-19 ወረርሽኝ ለተጎዱ የተመደበውን ወጪ በሚመለከት ደግሞ ፕሬዝዳንቱ በወረርሽኙ ለተጎዱ አነስተኛ የንግድ ድርጅቶችና ለግለሰቦች በቀጥታ ለሚሰጠው ድጎማ በቂ ገንዘብ አልተመደበም ሲሉ ነቅፈዋል። ምክር ቤቱ ይህንን ህግ በመከለስ ለግለሰብ የሚሰጠውን $600 የሚገርም የሆነ ዝቅተኛ ድጎማ ወደ $2,000 ለባልና ሚስት ወደ $4,000 ከፍ እንዲያደርግ ጠይቃለሁ ነው ያሉት ፕሬዝዳንቱ። ከዚህም ሌላ ከዚህ ህግ ውስጥ ገንዘብ አባካኝ የሆነውን ወጪ ሰርዞ ተገቢውን አይነት ህግ ይላክልኝ አለዚያ የኮቪድ-19 ድጋፍ ወጪውን እቅድ ማቅረብ የቀጣዩ አስተዳደር ኃላፊነት ይሆናል ብለዋል። የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ በመላሻቸው ጉዳዩን በምክር ቤት ድምጽ እንዲሰጥበት አድርጋለሁ ሲሉ ቃል ገብተዋል። አዲሱ የኮቪድ-19 ቫይረስ ከሌሎች አይነቶች በይበልጥ ተላላፊ መሆኑን ወደ ልጆችም በበለጠ ሊጋባ የሚችል እንደሆነ የብሪታንያ ተመራማሪዎች ተናገሩ። የሀገሪቱ ያዳዲስ የመተንፈሻ አካላት አጥቂ ቫይረሶች አደጋ ክትትል ድርጅት ሳይንቲስቶች በዚህ ሳምንት ለጋዜጠኞች በሰጡት ቃል አዲሱ ዝርያ ቫይረስ ከተቀሩት ዝርያዎች በ71% በይበልጥ ተላላፊ ነው ብለዋል። ደቡባዊ ብሪታንያ ውስጥ እየተዛመተ ባለው በአዲሱ የኮሮና ቫይረስ ዝርያ ምክንያት ካርባ የሚበልጡ ሀገሮች ከዚያ አንድም መንገደኛ እንዳይገባ ሲሉ ከልክለዋል። ሲንጋፖር ከዛሬ ረቡዕ እኩለ ሌሊት ጀምራ ላልተወሰነ ጊዜ አንድም የውጭ መንገደኛ እንዳይገባ ከልክላለች። ፊሊፒንስም ከነገ ሐሙስ ጀምራ ከብሪታንያ በረራዎች እንዳይገቡ አግዳለች። ደቡብ ኮሪያም እስከሚቀጥለው ሐሙስ የፈረንጆች አዲስ ዓመት ዋዜማ ድረስ ከብሪታንያ የሚነሱ በረራዎች እንዳይገቡ አግዳለች። ፈረንሳይ ደግሞ ትናንት ከብሪታንያ በሚገቡ ጉዞዎች ላይ የጣለችው የ48 ሰዓት እገዳ እንዲነሳ አድርጋለች። አሁን የጭነት መኪና አሽከርካሪዎች ከመግባታቸው ከ72 ሰዓት በፊት ተመርምረው ከቫይረሱ ነጻ እስከሆኑ ድረስ መግባት ይችላሉ። ይበዚህ እንዳለ የዋይት ሃውስ የኮሮና ቫይረስ ግብረ ኃይል አስተባባሪዋ ዶክተር ዴብራ ብሪክስ ለመጪው የተመራጩ ፕሬዚደንት ጆ ባይደን በሽግግሩ ድጋፍ ከሰጡ በኋላ ከመንግስት አገልግሎት በጡረታ ለመገለል ማቀዳቸውን ይፋ አደረጉ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ ረቡዕ ታህሳስ 14 2013 ዓመተ ምህረት ዝግጅታችንን ነው።
እኔ እንዳየሁት ወደ አይደር ሪፈራል ሆስፒታል ቆስሎ የመጡት ቁጥራቸው 40 ሲሆን 22 ደግሞ አስክሬናቸው መጥቷል። ልጆች፣ ወጣቶችና አረጋውያን ይገኙባቸዋል። መቀሌ ስትደበደብ በዋለችበት ወቅት መብራት ስለነበረ የቻልነውን ያክል ልንረዳቸው ሞክረናል። ከዚያ በኋላ ግን መከላከያው ወደ ከተማይቱ ከገባ ከሶስት ቀናት በኋላ የኤሌክትሪክ መብራት ተቋርጦ ሁሉ ነገር ተዘግቷል። መድኃኒቱም አልቋል።
በአይደር ሪፈራል ሆስፒታል የቀዶ ሕክምና ስፔሻሊስት ሆነው ሲያገለግሉ የቆዩና አሁን የትግራይ ክልል ጊዜያዊ የጤና ቢሮ ኃላፊ ዶክተር ፋሲካ አምደስላሴ ናቸው። በሁለተኛው አጋማሽ በዘገባ ይዘናቸው እንመለሳለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.vnews.com በአትቪአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ውስጥ ከመቶ በላይ ሰላማዊ ሰዎች በታጣቂዎች መገደላቸውን ነዋሪዎች እየተናገሩ ነው። የቤንሻንጉል ጉሙዝ ክልላዊ መንግስትም ጥቃቱ በሲቪሎች ላይ መፈጸሙን አረጋግጧል። አስቴር ምስጋናው ዝርዝሩን ታስደምጠናለች።
በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ውስጥ በሰላማዊ ሰዎች ላይ ጥቃት የተከፈተው ባለፈው ለሊት 10 ሰዓት ገደማ እንደሆነ ስሙ እንዲጠቀስ ያልፈለገና ከጥቃቱ ሩጦ እንዳመለጠ የሚናገረው የበኩጂ ቀበሌ ነዋሪ ተናግሯል።
መጀመሪያ ሲገቡ በተኩስ ማንካ የተነሱና ቤት ቃጠሎ ጋር ነው የተጀመረ። ሰው ተኝቶ እያለ ሰዎች ላይ ቤቱን ዘግቶ ቤቱን ማቃጠል፣ እዛም በኋላ ሰዎች የአንዳንዱ ሲወጣ ደግሞ በያዙ መሳሪያ በያዙ ካራ አርዶ ይበጣል። እዛው ሰው ሁሉ በረንዳ ላይ ነው ያለ፣ አርዶ እየጣሉ በመሳሪያ የሚያገኙትን እያወጡ እየተኮሱ ማለት ነው። እዛ ባሉበት ሰዓት አንድ ወደ 50 ቆርቆሮኛ ና ወደ 150 ሚሰው ሙዛል አጎተራፍ ሚሰው ነ ደሚቸነት የወጣው እንደዛ እያደረጉ በቃ እኛ አመልጠናል እና ቤተሰቦቻችን እዛው በቃ ሙቷል ባል እኛ አሁን በግሬ አተን በቃ በበረንዳ እየሮጥን ነው እስከ ቡለን ብንደርስ ብለን ያው ሁሉ መንገድ እነሱ ጉምዝ ብቻ ስለሆነ ሁሉ እነሱ ማህበረሰብ
ቤተሰቦች የት ነው ያሉ?
ቤተሰቦች እዛው በኩጂ አጎቶቼ አጎቶች ሁሉ ብራዘሮች እዛ ናቸው። እኔ ጥላንቆ ነበርኩ። ከጥላንቆ ደግሞ እዛ እጀ ከዛ ሰብሲዮን በሌላ መንገድ አባርደን ያወጣው ሰው ወደ አለበት ቦታ ማለት ነው።
አሁን ቤተሰቦች ያሉበትን ሁኔታ ታውቃለህ?
የለም ለእነሱ ሂደት ወገን እኮ ነው ያጣ እነሱ እያለቁ እኛ ደርሳችን እኛ ወጣት እነሱ እያለቁ ነው ወጣ ሂደትልን ሰው ነው ያጣነኛ ስራት አሁን መግቢያ ያጠናለኛ
ጥቃቱን የፈጸሙት የክልሉ ልዩ ኃይል የደንብ ልብስ የለበሱ መሆናቸውንም እማኙ አመልክቷል።
አዎ ጥቁር ናቸው እንጂ ልያል መሆናቸው ጥቁር ናቸው፣ ግን የሚለብሱ ልያል ልብስ ነው። በቃ ዳይሬክት ማለት
ማንን ነው እየገደሉ ያሉት?
ቀይ በቃ ቀይ በኤርትራ ቀይ የተባለ አማራንስ በቃ ኦሮሞ ነው ሽራታ ነው አገው ነው ሙስሊሞች አይሉ ጥጠፋ ነው ቀይ የተባለ ያገኙትን ነው አለ።
አሁን ታዲያ የጸጥታ አካል ወደ አካባቢው አልገባም?
ያው ምንም የገባ የለም። ህዝቡም የተባረረ ስለሆነ ማን ይገባላቸዋል? እነሱ እያለቁ ነው። ማን እንዲገባ ነው እንግዲህ ሁሉ ነፍስ ያውጪ ነው። መቼም እያለቁ ነው። ማን ይገባላቸዋል?
ሌላው አስተያየት ሰጪ ሰኢድ አህመድ ይባላል። ወደ በቁጂ ቀበሌ ሰሊጥ ለመግዛት ከመተከል እንደሚመላለስ ይናገራል። ሌሊቱ የሆነውን እንደሚከተለው ይገልጻል።
ልክ 8 ሰዓት አካባቢ ላይ የሆነ መኪና ድምፅ ሰማን። የመኪና ድምፅ ሰምተቻለ። መኪናውም ከተማው አልገባም መንግስት እንደሆነ እያን ዝምት ልክ 11 ሰዓት ላይ መጡ ያልተባለ ነገር ወረሩ እንዳለ
11 ሰዓት ማለት
11 ሰዓት ተንጋቱ ላይ ማለት
እሺ፣
ንጋት አጠባበ ላይ ልክ እንትሲ እንዳለ መጥቶ ቃለ በቃ ከየት መጣ ነው ግን ብሎ የሚተኮስ መሳሪያ አለ። ለየት የቻለ መሳሪያ ይተኮሳል። እኛም ግራ ገባን። ተኝተን ዝማል በርበራችን የሚጠበቅ ያው እንግዲህ የሞተው ሞተ ያለ ነውም። አሁን ያው የተወሰነ ቀበሌዎች ደረሱልን። እነሱ ከደረሱ በኋላ ቢያንስ ጥሩምባ እየነፉ ሆ እያሉ ሲመጡልን የተወሰነ ክፍተት አግኝተን ወጠን ተደበለን እዚህ ደረስን። አሁንም የተወሰኑ መከላከያዎች 4 ሰዓት አካባቢ ላይ ደርሰውልን ነበረ እና ቢያንስ ሊችሏቸው አልቻሉም። መከላከያዎች ሁለቱን ተመተዋል። አሁን 2 ተመተዋል።
እንደ መጀመሪያው አስተያየት ሰጪ ሰይድም የክልሉ ኮማንድ ፖስት እጅ ያለበት የሚል ጥርጣሬ እንዳለው ይናገራል። ከሰሞኑ የጉምዝ ተወላጆች በኮማንድ ፖስቱ ይሰበሰቡ እንደነበርና የሌሎች ብሔሮች ነዋሪዎች በስብሰባው ላይ እንዲካፈሉ አለመፍቀዳቸውን አመልክቷል።
ስራ ብሎ ያደራጃቸው ኮማንድ ፖስቱ ነው። እዚህ የተመላለሰ ስብሰባ ብቻቸውን ቀይ የማይደበለቅበት የማይመለከተ ስብሰባ እያለ 2 ከ1 2 3 እያካሄደ ነበረ። እኛ አልገባንም። የሚገርምሽ ነገር እኛ የማራገጥ ባህሪ የያዘ ነው እያልን በጣም ተሸውደናል። እና ልክ 8 ሰዓት ላይ ደግሞ በዚህ ከኛ ሳይደርሱ የሆነች ከተማ አለች፣ እሷን አልፎ ሲሄዱ ያያቸው ሰው አለ የተጫነውን እንትን የሆነ የፖሊስ ልብስ የታጠቁና የፖሊስ መኪና ናት ያለፈችው። እኛ ሰፈር አልገባችም። ፖሊስ ጣቢያ ወጣ ያለ ነው እኛ ሰፈር ጋር። እዛ ደፍቷቸው የተመለሱ እንደዋል። ልክ እነሱ እንዳበሯቸው አገሬው ጉምዝ ተነስቶ እንዳለ በጨበጣም ብዙ ታርዷል። ሁለተኛ ደግሞ እንዳልሆነ ሆኗል። ነግሻችንም 7 ሰው አንዴ በሁለት ሰዓት ውስጥ 7 ሰው እና 80 ሰው መገደል ማለት
ምን አይነት
የታጠቀ ኃይል ታግዘዋቸዋል እንጂ አገሬው ጉምዝም ጭምር ነው ግን ታግዘዋል። ሌሊት አሁን 8 ሰዓት ላይ መጡ የተደፈው የፖሊስ መኪና ነው ያመጣቸው። ትጥቅም ጨምረውላቸዋል። ሁለተኛ ደግሞ የታጠቁትም እነዛው እዛው ተራግፎ ነው የተመለሱ። አሁን እኮ የሆነች ከተማ አለች፣ እሷን አልፎ ነው እኛ ዘንድ የሚወጡ እና ከሌሊቱ 8 ሰዓት ላይ ሲያልፉ አይተዋቸዋል። እነዛ ፖሊስ እንዳለ ተጠቅጥቆ ነው ተጭኖ የወረደ።
ፖሊሶቹ አሁን በጥቃቱ እጃች አለበት እያልከኝ ነው?
አለ 100%። ፖሊሱ ቀርቶ ኮማንድ ፖስቱ ራሱ ሲያካሄድ የነበረው እሱ አለበት 100%። ሰው አስመስሎ እያራገፈ አጎቱ ቤት እና ወንድሙ ቤት አባቱ ቤት እያራገፈ እያየ ነው በይፋ መሳሪያ ፍሬ ሰው አስመስሎ። ይህ ምን ይመስልሻል? የመንግስት አካል አለበት። የመንግስት አካል ፖሊሶቹም አሉ ተራግፈዋል። ቢያዝ ታስር አላነሱ ሌሊት ሲሄዱ ያዩቸው ሰው ማን ነው? ትንሳ ላይ እዛ ፖሊስ ጣቢያው ላይ ተራግፎ ሲመለሱ መኪናዋ ባዶዋ ነው የተመለሰች። ወደ ወረዳው ስትመለስ ማን ነው? እነዚያ አብረው ተደምረው አገሬው ጋር ነው የተነሱ። አገሬዎችማ እናውቃቸዋለን በይፋ የሚያየ ናቸው። ግን ፖሊስ ልብስ የለበሱ በመኪና ተጭነው ተደፍተዋል። ሌሊት
ጥቃቱን የፈጸሙት በጋራ ነው እያልከኝ ነው?
በጋራ ነው። እነዚህኞቹ አይዟቸው ተብለዋል። ትናንትና እንደዚህ የመጡ ስብሰባ ሲያካሄዱ ቀይ የማይመለከት ስብሰባ ነው የተባል ተባረና ከአንድ ሁለት ይማ ነው። የመንግስት አካል የሆነ ቀይ ሰው ሲደበለቃቸው ውስጥ ህይወትን ይሳት ገለል ትልናል እየተባል እኛም እኮ አልለቀንም እንጂ እንደዚህ ማን ሆንም ነበረ። የሚገርምሽ ነገር
ጥቃቱ የተፈጸመው ስለታማ በሆኑ መሳሪያዎች ነው ወይስ በጦር መሳሪያ ጭምር ነው?
ስለታማ ላይ አሁን እንግዲህ ሬሳውን ካነሳነው ላይ ስናይ ስለታማ ሴቶች ላይ እና ህጻናት ላይ ያሳረፈው እንደው እንጂ ጉርማታ ወጣትና እንትን ላይ ምንም በስለታማ ያው ትንሽ እንትን ስላላቸው በመሳሪያ ነው የጠረሱ። ሴት የተባለሽም በእንትን ነው ያው በካራ በምናምን በስለታማ ነው።
አንተ አሁን አይተሃል በቦታው እና ምን ያህል ሰው የሞተ ሰው አንስተሃል? አንስቻለሁ እያልከኝ ነው።
የሚገርምሽ ነገር እኔ ቅድም እንዳለውኝ እዛው ላይ ቦታው ላይ ያለውኝ ሳለ 60 ሰው ቆጥር ያለውኝ አሁን ግን አሁን ከኋላ ደግሞ የተከተሉ ልጆች 80 ሰው አደረስ ሆኑ እኮ የሚገርም ነገር እያሉ አሁን ነገሩኝ። የሚገርምሽ ነገር እንጂ እኔን ራሱ ከሚገርምሽ ነገር እንዴት እንደወጣሁኝ ብነግርሽ መሬት ላይ በር ላይ ተኝቼ ሞተር ነበረኝ በሩ ላይ እንደዚህ ቤት አላስገባሁትም በሩ ላይ እንደቆመ ክብሪት እንደዚህ ጥሮ ሊያቃጥለው ሲል ባይኔ እያየሁትማ እንዴት ብዬ ብዬ ልክ እሱን እንደመታሁት እግሩ ላይ ሶስት ናቸው መጡ በሩ ላይ ወደቁ። ቢማኑ ያው በየቦታው ስለተበታተኑ ሶስቶች መጠው ልክ ወድቀዋል። ከበሩ ከመስበር በፊት ሞተሩን አይተውት ሞተሩን ለማቃጠል ሲጠሩ ሞተሬን ማላስፈታም ብዬ እንደመታሁት ደንግጠው እንደገና ትተውኝ መጡ። የሚገርምሽ ነው እንጂ ታርጄ ነበር።
በምን አመለጥ
አሁን እኔ አመለጥኩ ሰው መከላከያ ሲደርሱ የሚገርምሽ ነው እንጂ ፊት እንደፊቱ ቢቆይ ኖሮ አንድ ሰዓት ራሱ እና 30 ደቂቃ ኖሮ ቢሆን ያታርደን ነበር።
አሁን አካባቢው በምን ሁኔታ ነው ያለን?
አካባቢው እኔ አሁን ላይ ያለውን ያው በስልክ ጠይቄ ነገር ስለሆነ እንጂ ወጥቻለሁኝ፣ ግን መከላከያ ብቻ ነው አሉ አሁን እዛ ያለ።
ሁለቱ አስተያየት ሰጪዎች የተገደለውን ሰላማዊ ሰው ቁጥር በአማካኝ 100 ያደረሱት ሲሆን የቤኒሻንጉል ጉምዝ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ መለስ በየነም የሟቾች ቁጥር ከፍተኛ መሆኑን ተናግረዋል።
ወደ ዛሬ ንጋት 12:30 አካባቢ ነው ንጹሃን ዜጎች ላይ ጸረ ሰላም ኃይሎቹ ገብተው እርምጃ የወሰዱት የሚል ነገር ነው። የጉዳት መጠኑ አንቺም እንዳልሽው ከፍተኛ እንደሆነ እዛ አካባቢ ላይ መረጃዎች ይደርሱናል። በቁጥር ምን ያህል ነው የሚለው ነገር ግን ያጣራን ነው። በቀጣይ አጣርተን መረጃ እንሰጣለን። የተፈጸመው ድርጊት ግን ዘግናኝና መሆን የሌለበት በየትኛውም ድርጊት ላይ መሆን መፈጸም ያልነበረበት ተግባር መሆኑን በእጅጉ በጣም የሚያሳዝን ነገር ነው። እንግዲህ መተከል ዞን ላይ የሚፈጠሩ ችግሮችን በየጊዜው ለመፍታት ሰፊ ጥረት እየተደረገ ነው። የትናንትናው ደግሞ በሚያሳፍር ሁኔታ ቀበሌው ላይ ገብተው ምንም አያውቁት ንጹሃን ዜጎች ላይ የተፈጸመው ድርጊት በእጅጉ የሚወገዝ እና ቀጣይም ቢሆን ችግሩ እንደተፈጠረ ኢሚዲየትሊ የጸጥታ አካላትን መከላከያን ጨምሮ ፌዴራል ፖሊስን የክልሉ ጸጥታ አካላትን እዛ ደርሰው በርካቶች ላይም እርምጃ እየወሰዱ ነው ያሉ። አሁንም ቢሆን እነዚህን አጥፊዎችን ላይ እርምጃ አጠናክረው እየቀጠሉ ያሉበት ሁኔታ አለ። ተጨማሪ ኃይልም በቦታው ተንቀሳቅሰው እርምጃዎችን እየወሰደ ነው ያለው እና በቀጣይም ያው ክልሉ መንግስት አሁን የጀመረውን የህግ ማስከበር ተግባር አጠናክሮ ነው የሚቀጥለው። በጣም ዘግናኝ እንደሆነ እኛም አዝነናል።
ያነጋገርኳቸው የአይን እማኞች እንደተናገሩት ጥቃቱን የፈጸሙት የልዩ ኃይል መለዮ የለበሱ ታጣቂዎች ናቸው ይላሉ። ሌላ አስተያየት ሰጪ ደግሞ የጉምዝ ፖሊሶችም ጭምር አሉበት፣ ከሌሊቱ 8 ሰዓት ጀምሮ ሲመላለስ የነበረው ፖሊስ የጫነ የፖሊስ መኪና ነው፣ የክልሉ አመራሮች እጅ አለበት ይላሉ።
ባለኝ መረጃ እዛ አካባቢ ላይ የተመደበ ጸረ ሽምቅም የለም፣ የክልሉ ጸረ ሽምቅ እዛ አካባቢ ላይ የለም። ምናልባት እነዚህ አሁን ሽፍቶቹ ራሱ በተለያየ መንገድ ይሄን የሚሊተሪን ለብሶ እነሱን መስሎ ጥቃት ለመፈጸም በተለያዩ ቀበሌዎች ላይም በተለያዩ ወረዳዎች ላይም ያየ ነው ስለሆነ ይሄን ሸውዶ እዛ አካባቢ ጸጥታ ኃይል መስሎ ሊገቡ ይችላሉ። ከዚህ በፊትም በተለያየ መንገድ እጅ በፍንጅም ይዘን ያረጋገጥንበት ሁኔታ ስላለ በተለያዩ ውጊያዎች ላይ በተለያዩ እንትኖች ላይ ያው ቲፒኤልኤፍም እኮ ይሄን ልብስ አሳትሞ ሲሰጣቸው እንደነበረ ይታወቃል። ቀደም ሲል ይሄን ለብሶ ሸውዶ እየገቡ እንደሆነ ማህበረሰቡ ጥንቃቄ እንዲያደርግም በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። ነገር ግን ቅድም እንዳልሽው በአመራሩ ቅንብር አመራሩ ይሄን ችግር እየፈጠረ ከሆነ ለህዝብ የሚሸወር ነገር የለም። ነገ የህዝብ መድረኮችን ስናስኬድ በተጨባጭ እነዚህ አካላት እጃቸው አለ የሚለው ነገር ክልሉ መንግስት አረጋግጦ ህግን ከማስከበር ወደኋላ የሚሉበት ምክንያት ይኖራል ብዬ ናቸው።
የሌሊቱን ጥቃት የፈጸሙት ጠቅላይ ሚኒስትር አብይ አህመድ ትናንትናውኑ መተከል ዞን ውስጥ ተገኝተው ከነዋሪዎቹ ጋር ውይይት ካደረጉ በኋላ ሲሆን በውይይቱ ላይ የነበሩት የቤኒሻንጉል ጉምዝ ክልል ምክትል ርዕሰ መስተዳደር አቶ ጌታሁን አብዲሳ ህግ በማስከበሩ ስራ ውስጥ ከፌዴራል እስከ ክልል ድረስ ያለው አመራር መሳተፍ እንዳለበት አሳስበው ነበር።
ይህ ስራ በትልቅ ኃላፊነት መመራት እንዳለበት የሚል ስራ ነው የተቀመጠው። እንደዛ መደረግ አለበት። እንደዚህ ሲባል ከላይ ጀምሮ ከፌዴራል ጀምሮ እስከ ክልል ከክልልም አልፎ እስከ ቀበሌ ድረስ ይህ ስራን ሁሉም በኃላፊነት መመራት እንዳለበት እንደ አንድ ዳይሬክሽን ነው መሆን ያለበት። ይሄ
በትላንትናው የሌሊቱ ጥቃት የደረሰው የሞት አደጋ ትክክለኛ ቁጥር ተጠርቶ እንደሚገለጽ የክልሉ መንግስት ቃል አቀባይ አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ትግራይ ክልል ውስጥ በተካሄደው ወታደራዊ ዘመቻና ቤንሻንጉል ጉሙዝ ውስጥ ባለው የጸጥታ ችግር ምክንያት ለተፈናቀሉ 250,000 ዜጎች እስካሁን በቂ ድጋፍ አለመድረሱን የአማራ ብሔራዊ ክልላዊ መንግስት አስታውቋል። በሌላ በኩል በጦርነቱና በሌሎችም ጥቃቶች ለተፈናቀሉና አማራ ክልል ውስጥ ለሚገኙ ተጎጂዎች የአዲስ አበባ አስተዳደር የዕለት ደራሽ ድጋፍ ሰጥቷል። ይህንንም ዘገባ ያጠናቀረችው አስቴር ምስጋናው ነች።
ከቤንሻንጉል ጉሙዝ ክልል መተከል ዞን ዳንጉር ወረዳ ተፈናቅለው በአዊ ብሔረሰብ አስተዳደር ዞን ውስጥ የሚገኙት ወይዘሮ የቴንሽ ገብረህይወት ከልጆቻቸው ጋር መጠለያ ጣቢያ ውስጥ እንደሚገኙና በከፍተኛ ችግር ውስጥ እንዳሉ ይናገራሉ። ብሔረሰብ አስተዳደር ዞን 40,000 የሚጠጉ ተፈናቃዮች ይገኛሉ። ከነዚህ ውስጥ 4,000 የሚጠጉት መጠለያ ጣቢያ ውስጥ እንደሚገኙና በቂ ድጋፍ እየተደረገ እንዳልሆነ የጓንጓ ወረዳ አደጋ መከላከልና ምግብ ዋስትና ልዩ ድጋፍ የሚሹ አካባቢዎች ጽፈት ቤት ኃላፊ አቶ ደርበው በላይ ይናገራሉ።
40,000 ደርሷል። ዛሬ ዳታ ተወሰነ እንጂ ይጎለው ወደ 40,000 የተጠጋ ነው።
እና የት ነው ያሉት? እነዚያ መጠለያ ጣቢያ ውስጥ ናቸው።
በስደተኞች ጣቢያ ውስጥ ከ4,000 ያላነሰ ሰው አለ። በአሁኑ ሰዓት የተሟላ ድጋፍ የሚቀረብ አይደለም። በዛ በኩል በየዘመድ አዝማድ ነው አብዛኛው ያለ ተፈናቃዩ። እዚህ መጠለያ ላይ ያሉት ያው ዘመድ አዝማድ የሌላቸውና የሚጠጉበት ተከራይተው መኖር ማይችሉትን ነው ካምፕ ውስጥ ያስገባ ናቸው። ወደ 750 ኩንታል ያህል አሰራጭናል። በየወረዳው በቀበሌዎች በሚቀርባቸው የቀበሌ ማዕከላት ስርጭቱን እያካሄድን ነው ያለን። አሁንም ገና አልጨረስንም፣ እያሰራጨ ነው።
የክልሉ አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ኮሚሽን የህዝብ ግንኙነት ኃላፊ አቶ እያሱ መስፍን በጦርነት ምክንያት የተፈናቀሉ ያሉትን ጨምሮ በክልሉ ከ250,000 በላይ ተፈናቃዮች በቂ ምግብ እያገኙ አይደለም ብለዋል። ምክንያቱንም አብራርተዋል።
በህግ ማስከበሩ በአጎራባች በወልቃይት እና ወልቃይት ዙሪያ ባሉ አካባቢዎች የተፈናቀሉ ወገኖች ናቸው። እነዚህ ወገኖች የዕለት ድጋፍ የሚፈልጉ ናቸው እና ፈጣንና ተደራሽ የሆነ ድጋፍ ያስፈልጋቸዋል። ይህን መሰረት ያደረገ ስራ ሊሰራ ይገባል ነው የምንለው። በአሁኑ ሰዓት በክልላችን ከ250,000 በላይ ተፈናቃዮች ይገኛሉ ማለት ነው። ለማህበረሰቡ ለማድረስ በሚደረግበት ጥረት ውስጥ የተለያዩ ችግሮች አሉ። አንደኛ ከፌዴራል አደጋ ስጋት የሚላኩ እህሎች የመዘግየት ሁኔታ ይታያል። ይሄ መሰረታዊ ችግር እንደሆነ አይተናል እና የፌዴራል አደጋ ስጋት ስራ አመራርም እህሉን ፈጣንና ተደራሽ በሆነ አግባብ መላክ መቻል አለበት። እስካሁን እያደረገልን ያለ አበረታች ነገር ነው። ነገር ግን አሁን የመዘግየት ነገር ታይቷል እና ይህን ለመቅረፍ የሁላችንም ርብርብ ያስፈልጋል።
የፌዴራል አደጋ ስጋት ስራ አመራር ኮሚሽን በቀረበው ቅሬታ ላይ መልስ እንዲሰጥ ለዛሬ ያደረግነው ጥረት አልተሳካም። በተያያዘ ዜና የአዲስ አበባ ከተማ አስተዳደር ለተፈናቀሉ የአማራ ክልል ዜጎች 3,000 ኩንታል የምግብ እህል ድጋፍ አድርጓል። ድጋፉን የተረከቡት የአማራ ክልል ምክትል ርዕሰ መስተዳደር ዶክተር ፋንታ ማንደፍሮ አስተዳደሩ በቀሪ ድጋፎችም ከጎናቸው እንዲቆም ጥሪ አቅርበዋል።
ለኢትዮጵያዊነት ታላቅ ተምሳሌት ለሆነው የአዲስ አበባ ህዝብና ለአዲስ አበባ ከተማ አስተዳደር በክልሉ ህዝብና መንግስት ስም ከፍ ያለ ምስጋና እናቀርባለን። ድጋፍ በወቅቱ ሲደርስ ነው ትርጉም የሚኖረው። የዘገየ ድጋፍ አንዳንዴ ለዜጎቻችን ዘግይተን ስንደርስ ከድጋፍ በማይቆጠርበት ሰዓት ይሆናልና ይሄኛው ግን እጅግ በሚፈልጉበት ሰዓት እጅግ መደገፍ ባለባቸው ሰዓት ነው የደረሰና የክልሉ መንግስት ወደፊትም ለሌሎችም አካላት ለሌሎችም ክልሎች በጦርነቱ ምክንያት ከቤታቸው ተፈናቅለው ተሰደው ላሉ እጅግ አስከፊ በሆነ ሁኔታ ቤተሰቦቻችን ላጡ የማይካድራ ሰማዕታት እንዲደርሱ አሁንም ቢሆን ድጋፉ ጀመረ እንጂ አላለቀምና ቀጣይ እንድታደርጉ በክልሉ መንግስትና ህዝብ ስም ጥሪያችን እናስተላልፋለን።
የአዲስ አበባ ከተማ አስተዳደር የአደጋ ስጋት ስራ አመራር ኮሚሽነር ሰለሞን ፍስሐ እንደገለጹት በሰሜኑ የሀገሪቱ ክፍል ጉዳት ለደረሰባቸውና ለተፈናቀሉ ዜጎች መልሶ ለማቋቋም ድጋፎች ተደርገዋል ብለዋል።
በአጠቃላይ ወደ 3,000 ኩንታል እህል ነው ዘን የመጣ ነው። በተለይ የከተማችን አስተዳደር ምክትል ከንቲባ ክብርት ወይዘሮ አዳነች አቤቤ ለጉዳዩ በጣም ከፍተኛ ትኩረት በመስጠት በከተማችን ካሉ ባለሀብቶች እና የማህበረሰብ ክፍሎች እንደዚሁም ከከተማ አስተዳደሩ በጀት በተቀነሰ ወጪ የተገዛ ሀብት ነው። ይሄ ዛሬ የመጀመሪያው ነው እንጂ በአንድ ጊዜ የሚጠናቀቅ ድጋፍ አይደለም። እሳቸው ለተለያዩ ለአማራ ክልል ብቻ ሳይሆን የተለያዩ ሀገራችን ክልል በተመሳሳይ ጉዳት ለደረሰባቸው ድጋፍ ለሚያደርጋቸው አካላት ክልሎችም ጭምር ነው ድጋፉ የተሰባሰበው። ዛሬ እኛ ይዘን የመጣ ነው የ3000 ኩንታል ይሁን እንጂ ለአፋርም ለሌሎችም ከአካባቢዎች ላይ የራሳችንን አስተዋጽኦ ለማድረግ የተሰራ ስራ መሆኑን በዚህ አጋጣሚ መግለጽ ነው የምወደው። በረው የአማራ ልዩ ኃይልና ሚሊሻ እኛም ከጎንህንን ያደረግከውን ድጋፍ የነበረውን ጦርነት ያደረግከውን ነገር በሙሉ ከልባችን የሚወጣ አይደለም። እንደግፋለን። ህግ ለማስከበር ላይ የተከፈለው መስዋዕትነት ጭምር እንደ መስዋዕትነት የምንቀበለው ነው ብሎ ለማለት ነው ነገር ለማስቀመጥ ስለተፈለገ የተደረገ ድጋፍ ነው ማለት ነው።
ከሁለት ዓመት ወዲህ በተለያዩ ክልሎች የሚኖሩ የአማራ ብሔር ተወላጆች ማንነትን መሰረት ባደረገ ጥቃት ከቤት ንብረታቸው እየተፈናቀሉ ወደ አማራ ክልል እንደሚገቡ ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ባለፉት 30 ዓመታት በኢትዮጵያ የሴቶችን የፖለቲካ ተሳትፎ በማስፋት በኩል የተሻለ ስራ ቢከናወንም መብቶቻቸውን በተሟላ መልኩ የሚያረጋግጡ ስራዎች ግን ገና ብዙ የሚቀራቸው መሆናቸው ተነገረ። ሴቶች ተሰሚነትና ወሳኝነት እንዲኖራቸው የተለያዩ የህብረተሰብ ክፍሎችና የተደራጁ አካላት ኃላፊነት እንዳለባቸው አንድ የኢትዮጵያ ሰብአዊ መብቶች ከፍተኛ አማካሪ አሳሰቡ። መልስካቸው አመሃ ዝርዝር አለው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ሴቶች በምርጫ ላይ የተሻለ ተሳትፎ እንዲኖራቸው የሚረዳ አውደ ጥናት ዛሬ ጀምሯል። በዚህ ለመጪዎቹ 3 ቀናት በሚቀጥለው አውደ ጥናት መክፈቻ ላይ በኮሚሽኑ የሴቶችና ህፃናት መብቶች ጉዳይ ከፍተኛ አማካሪ ዜና የታደሰ የኢትዮጵያ ሰብአዊ መብቶች ኮሚሽን በሴቶች የፖለቲካ መብቶች ላይ ልዩ ትኩረት በማድረግ ፕሮጀክት ነድፎ ይህን አውደ ጥናት እንዳዘጋጀ ተናግረዋል። ይህ አውደ ጥናትም ሴቶች በመጪው ምርጫ በመራጭነትም ሆነ በተመራጭነት እንዲሁም በምርጫ ሂደቶች የተሻለ ተሳትፎ እንዲኖራቸው የሚያግዝ አንድ መርሃ ግብር እንደሆነ ጠቁመዋል። ዜና የታደሰ በመቀጠልም ኢትዮጵያ የሴቶችን መብቶች ተግባራዊ በማድረግ ረገድ ባለፉት ዓመታት ተከናውነዋል ያሏቸውን ተግባራትና ውጤቱን በተመለከተ ይህን ብለው ነበረ።
በሀገራችን ባለፉት 3 አስርት ዓመታት የሴቶችን የፖለቲካ ተሳትፎ ለማሳደግ የሚረዱ የህግና የፖሊሲ ማዕቀፎች እንዲኖሩ ተደርገዋል። ከሴቶች ፖሊሲ አንስቶ በቅርቡ የምርጫ ቦርድ ምርጫው ለስርዓተ ጾታ ምላሽ ሰጪ እንዲሆን ለማድረግ እንደሚሰራ ካስታወቀበት የስትራቴጂክ እቅድ ድረስ በርካታ ሰነዶችን ማንሳት እንችላለን። በዓለም አቀፍ ደረጃም በሴቶች ላይ የሚፈጸሙ አድሎችን ለማስወገድ የተደረገው ዓለም አቀፍ ስምምነትን፣ የቤጂንግ ፕላትፎርም ፎር አክሽንን፣ እንደዚሁም ደግሞ የ2063 አጀንዳን ማንሳት እንችላለን። ከፖሊሲና ከብሔራዊ እቅዶች ባሻገርም የማይካድ የሴቶች ተሳትፎ እንደነበረ ግልጽ ነው። በቅርቡም በሚኒስትሮች ምክር ቤት የሴቶች ቁጥር በከፍተኛ ሁኔታ ማደጉ ትልቅ ስኬት መሆኑ በሁሉም የታመነ ነው። ሆኖም ግን በዝቅተኛ ውሳኔ ሰጭነት ቦታዎች ላይ ሴቶች ያላቸው ተሳትፎ ባሉበትም ቦታ ደግሞ ትርጉም ያለው ውጤታማ ስራ የመስራታቸው ጉዳይ አሁንም ዝቅተኛ መሆኑ፣ እንደዚሁም ደግሞ የሴቶችን ጥያቄዎች በተሟላ መልክ ማራመድ መቻላቸው ጥያቄ ውስጥ የሚገኙ ጉዳዮች ናቸው።
እንደ ዜና የታደሰ ከሆነ በኢትዮጵያ የምርጫ ሂደት የሴቶች ተሳትፎ በየጊዜው እያደገ መጥቷል። ይሁንና ይህ ተሳትፎ በየዕለቱ ሴቷን ከሚያጋጥማት የተለዩና ጾታዊ የሆኑ ማኅበራዊ አድሎዎችና ጥቃቶችን የሚያስወግድ ትርጉም ያለው ተሳትፎ አይደለም። በማወቅም ሆነ ባለማወቅ በሴቶች ላይ የሚደርሰው መገፋትና በደል ከዚህ የጠለቀ ትርጉም ያለው ነው ይላሉ ዜናዬ።
ስለ ሀገራችን ምርጫ ስናነሳም በምርጫ ሂደት ውስጥ የሴቶች ተሳትፎ ከጊዜ ወደ ጊዜ እየጨመረ መምጣቱን ብናይም እድገቱ ግን ዘገምተኛ መሆኑን ለማየት እንችላለን። ለዚህ የተለያዩ ምክንያቶችን መጥቀስ የሚቻል ሲሆን ፍረጃ ወይም ስቴሪዮታይፕ በምንለው በእኩልነት አለመታየት፣ በማህበረሰብ የሚሰጣቸው ቦታ ዝቅተኛ መሆን፣ የኢኮኖሚ አቅማቸው ዝቅተኛ መሆን ወዘተ ሴቶችን በፖለቲካና በምርጫ እንዳይሳተፉ ከሚያግዷቸው ችግሮች ውስጥ የተወሰኑት መሆናቸውን ማስታወስ ይገባናል። ከዚህም በተጨማሪ በምርጫ ሂደት የሚፈጸም ጾታዊ ጥቃት ሴቶችን ወደኋላ ከሚጎትቱ ነገሮች አንዱ ነው። ጾታዊ ጥቃት በተለያየ መንገድ ማህበራዊ ሚዲያን ጨምሮ የሚፈጸም ችግር እንደሆነ እናያለን። ስለሆነም እነዚህን ችግሮች መነሻ ያደረጉ ስትራቴጂዎችን ነድፎ መንቀሳቀስ እጅግ ወሳኝነት አለው። ሴቶች ከቁጥር ባለፈ ትርጉም ባለው ሁኔታ ተሰሚነት እንዲኖራቸው፣ ወሳኝነት እንዲኖራቸው በበቂ ሁኔታ ተወክለዋል ማለት እንዲቻል በርካታ ስራዎች ይጠበቁብናል ከሁላችንም።
ዛሬ በተጀመረውና ለመጪዎቹ 3 ቀናት በሚቀጥለው በዚህ አውደ ጥናት የኢትዮጵያ ሰብአዊ መብቶች ኮሚሽን ሊያደርግ የሚፈልገው ምን እንደሆነም የኮሚሽኑ ከፍተኛ ማካሪ ይህን ብለዋል።
እንግዲህ አንዱ ዘዴ የፖለቲካ መጫወቻችን ትርጉም ባለው ደረጃ እንዲሳተፉና እንዲወከሉ ማድረግ ነው። በተጠቀሱት ችግሮች ዙሪያ ግንዛቤ መፍጠር፣ ችግሩን በሚገባ ለመረዳትና ለባለድርሻ አካላት ውጤታማ ስራ እንዲሰሩ ማድረግ መንገድ ለመክፈት ያስችለናል። የግንዛቤ መስፋፋት ሴቶችም መሰናክል የሚሆኑባቸውን ሂደቶች ለመለየትና የየራሳቸውን መፍትሄ ለመፈለግ የሚያግዛቸው ነው። ህግና ፖሊሲ የማውጣትና የአፈጻጸም ኃላፊነት ያለባቸው አላስም አንድም ከግንዛቤ ማጣት አንድም ከአመለካከት ችግር የተነሳ ለሴቶች ተሳትፎ ምቹ ሁኔታዎችን ከመፍጠር አኳያ ያሉባቸውን ችግሮች ለመቅረፍ ያስችሏቸዋል ብለን እናምናለን።
ከሲቪል ማህበራት ጀምሮ የተለያዩ የተደራጁ አካላት በምርጫ ዙሪያ የሴቶችን ተሳትፎ ለማስፋት ብቻ ሳይሆን የበለጠ ትርጉም እንዲኖረው ለማድረግ ምን አይነት የግንዛቤ መሰረት ሊኖራቸው እንደሚገባም ዜናው የታደሰ አመላክተዋል።
ስለሆነም በእነዚህ ስትራቴጂዎች ላይ ኮሚሽናችን አትኩሮ መስራቱ በሴቶች የምርጫ ተሳትፎ ላይ ለውጥ ለማምጣት ይረዳል የሚል ከፍተኛ እምነት አለው። የግንዛቤ ማስፋፋትና የግፊት ተግባራት ውጤታማ መሆን እንዲችሉ የግንዛቤ ጥረት ያሉባቸውን የህግ፣ የፖሊሲ፣ የአሰራር ክፍሎችን ሴቶች በፖለቲካና በምርጫ ሂደት ያነሰ ተሳትፎ እንዲኖራቸው ያደረጉ ምክንያቶችን፣ የሴቶች ያነሰ ተሳትፎ ጎጂነቱ ምን ላይ እንደሆነ፣ ምን እንደቀረብን የመሳሰሉትን ነገሮች ለይቶ ማወቅ እጅግ አስፈላጊ ነው። በተለይም በሴቶች መዋቅሮች፣ በሴቶች ማህበራት፣ በሲቪል ማህበራት፣ በፖለቲካ ፓርቲዎች ወዘተ የሚሰሩ የግፊትና የግንዛቤ ስራዎች እንዲህ አይነቶቹን ነገሮች ለይተው ያወቁና በአክቹዋሊ ባሉ ችግሮች ላይ የተመሰረቱ ሲሆኑ ውጤታማ ለመሆን ይችላሉ።
ይህን አውደ ጥናት የኢትዮጵያ ሰብአዊ መብቶች ኮሚሽን ያዘጋጀው ከተባበሩት መንግስታት ድርጅት የሴቶች ጉዳይ ወይንም ዩኤን ዊመን ጋር በመተባበር ብሪጅ በተባለ ዓለም አቀፍ ድርጅት አማካኝነት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የኦሮሞ ነጻነት ግንባር የድርጅቱን ልሳን ጋዜጠኞች እና የኦነግ አመራሮች በመንግስት ታፍነው ተወስደዋል ሲል አመለከተ። ታህሳስ 1 2013 ዓ.ም ማለዳ ላይ በተለያዩ የኃላፊነት እርከን ላይ የሚገኙ 8 አመራሮች እና 2 ጋዜጠኞች በመንግስት የጸጥታ ኃይሎች ተወስደው መታሰራቸውንም ፓርቲው አስታውቋል። ኦነግ ብልጽግና ፓርቲ ላይ ያቀረበው አቤቱታ ላይ ብልጽግና ፓርቲ ያስተባበለ ሲሆን የስም ማጥፋት ድርጊት ነው ሲልም ወቅሷል። ፀሐይ ዳምጠው ተጨማሪ አላት።
የማዕከላዊ ኮሚቴ አባላት 2 ጋዜጠኞችና በየደረጃ ያሉ አመራሮች ባለፈው እሁድ ከመኖሪያ ቤታቸው በመንግስት ጸጥታ ኃይሎች መወሰዳቸውን የኦሮሞ ነጻነት ግንባር ኦነግ አስታውቋል። የኦነግ የህዝብ ግንኙነት ኃላፊ የሆኑት አቶ በቴ ኡርጌሳ ለአሜሪካ ድምጽ እንደገለጹት እስካሁን በርካታ ቁጥር ያላቸው የፓርቲው አባላትና አመራሮች እስር ላይ ይገኛሉ። የባለፈው እስራትም የዚሁ አካል ነው ሲሉ አብራርቷል።
ፍርድ ቤትም ማዘዣ አልነበራቸውም። በእኛ እምነት እስራቱ ፖለቲካዊ ነው። በፓርቲያችን ላይ የሚደረግ ዘርፈ ብዙ ዘመቻ አለ፣ የዛው አካል ነው ብለን እናምናለን። በሌላ መልኩ በመላ ኦሮሚያ ከ10,000 በላይ አባሎቻችን በአሁኑ ሰዓት እስር ቤት አሉ። ከመቶ በላይ የሚሆኑ ጽህፈት ቤቶቻችን በመንግስት ቀጥታ ትእዛዝና ተሳታፊነት በመንግስት ቀጥታ ኃይሎች ታሽጓል፣ ታስሯል፣ ተዘርፏል። በሌላ መልኩ ደግሞ መካከለኛ አመራር የምንላቸው በተለያየ ኃላፊነት ደረጃ ከወረዳ እስከ ዞን የሚሰሩ ወደ 145 የሚሆኑ አባላት ለምርጫ ቦርድ ያሳወቅ ነው ብቻ ታስረዋል። ለምርጫም ዝግጁ ላይ የነበሩት የድርጅት የተለያየ እርከን ኃላፊነት ያላቸው ወደ 1,000 የሚሆኑ አባላት እንደዚህ ምክት ላይ ናቸው ያሉት እና የዚህ ስርዓት አንዱ አካል አድርገን ነው የምንቆጥረው። ትላንትና አሁንም
ኦነግ የፓርቲው አመራሮችና አባላት በብልጽግና ፓርቲ ትዕዛዝ ነው የታሰሩ በማለት ባቀረበው አቤቱታ ላይ በብልጽግና ፓርቲ የሲቪክ ማህበራትና የፖለቲካ ፓርቲ ጉዳይ ኃላፊ ዶክተር አለሙ ስሜ ምላሽ ሰጥቷል።
እኛ ፓርቲ አንድ የፖለቲካ ፓርቲ ነው። ሰው የማሰር የመልቀቅ ስልጣን የለው። ስለዚህ ከዚህ አንጻር በእኛ ላይ የሚቀርበው የብልጽግና ፓርቲ ሰው አሰረብን ሊያደርገብኝ ክስ ያው ስም የማጥፋት ክስ ነው። ፓርቲያችን እንደዚህ ውስጥ አይገባም፣ ስልጣንም የለው፣ ማድረግም አይችልም፣ ሰው ማሰርም አይችልም። ብልጽግና ፓርቲን በተመለከተ የፖለቲካ ፓርቲዎች እና ሲቪክ ተቋማት ጉዳይ እኔን ነው የሚመለከተው። የእኔ ኃላፊነት ፓርቲዎች ጋር በጋራ የምንሰራውን ስራ እንደ ብሔራዊ መግባባት እንደ በጋራ አገር የመገንባት በእነዚህ ጉዳይ ላይ አብረን መወያየት መስራት እንጂ
አንዳችን ባንዳችን ላይ እንደ ፓርቲ አንዳችን ባንዳችን ላይ አለቀ አይደለንም። አንዳችን አንዳችንን ማሰር አንችልም። መራርና አባላት ህግ ጥሰው ወይ ደግሞ በህግ የሚያስጠይቃቸው ተግባራትን ፈጽመው ለህግ በቀረቡ ቁጥር የኛን ፓርቲ ስም መንካት በጣም አግባብነት የሌለውና ይሄ ዝም ብሎ የስም ማጥፋት ነው ብዬ ነው የምወስደው።
አቶ በታክሎ ምርጫ ቦርዱ ስለ ፓርቲው ውሳኔ ባስተላለፈው ማግስት የድርጅቱን አመራሮች ማሰር የመንግስት ጣልቃ ገብነትን ያመላክታል ብለዋል።
ምናልባትም በምርጫ ቦርድም የተወሰነ ውሳኔ በዛም ውሳኔ ደስተኛ ያልሆኑት አካላት አብዛኛው የሆነ አመራር የማዕከላዊ ኮሚቴ ስራ አስፈጻሚ አባላት እስር ቤት አሉ። አሁንም ደግሞ የቀሩትን በመጨመር እና ድርጅቱ ወደፊት በተቀመጠው አቅጣጫ መሰረት ጠቅላላ ጉባኤውን አድርጎ ራሱን አድሶ የሚሄድበትን መንገድ ያልፈለጉ ከወዲሁ ድርጅቱን ማዳፈን እና ድርጅቱን የአፍሪካ ቀንድ ማስወገድ አለብን ብል አቋም የያዙ የብልጽግና አመራሮች እየወሰዱ ያሉት ቀጣይ እርምጃ አድርገን ነው የምናስበው።
ኦነግ የድርጅቱ ስራ አስፈጻሚ ኮሚቴና ማዕከላዊ ኮሚቴ አባላት ለወራት እስር ላይ ይገኛሉ። ይህም የሆነው የብልጽግና ጣልቃ ገብነት ነው ያለው ላይ ዶክተር አለሙ ስሜ ከብልጽግና ፓርቲ ተከታዩም ብሏል።
በእኛ እምነት እዚህ ሀገር ፍርድ ቤት ነጻ ነው። የፍትህ አካላት ነጻነታቸውን ጠብቀው የፍትህ ስርዓቱን የሚሰሩት በምንም አይነት መልኩ እኛ ደግሞ እንደ ፓርቲ የህግ ልዕልናን ለማስከበር የምንታገል ነው። የህግ የበላይነት፣ የህግ አስከባሪ ተቋማት በነጻነት ህግና ስርዓትን ብቻ ማዕከል አድርገው ስራቸውን እንዲሰሩ የምንፈልግ ፓርቲ ነን። ከዚህ አንጻር የሚመጣው ክስ በተጨባጭ ኤከሌ ፍርድ ቤት ለቆት ኤከሌ እጁን አስረዘመ የሚል ተጨባጭ ነገር ማቅረብ አይችሉም። የህግ ስርዓቱ የራሱ የህግ እንትን አለው። እኔ ይህን ጉዳይ በተደጋጋሚ አጠቃላይ በሀገሪቷ ውስጥ የሚንቀሳቀሱ ፓርቲዎች በምናደርገው ምክክር አንዳንድ ፓርቲዎች ይህን ክስ ያቀርባሉ። በተደጋጋሚ ክስ በተደጋጋሚ ሲቀርብ በተለይ በኦሮሚያ ክልልና በደቡብ ብሔር ብሔረሰቦች ክልል እንደዚህ አይነት ክሶች ሲቀርቡ መንግስት አቅጣጫ አስቀምጦ ነበር። በዛው በጋራ ምክክር መድረካችን ላይ የደቡብንም በጋራ እንድናይ የኦሮሚያውን በጋራ እንድናይ የኦሮሚያው ሲታይ እኔ አጋጣሚ ከኦሮሚያ አመራሮች እና ኦሮሚያ ውስጥ ከሚንቀሳቀሱ በተለይ የኦሮሞ ፓርቲዎች ጋር ከፍተኛ አመራሮች የኦሮሚያ ክልላዊ መንግስት ፕሬዚዳንት ክቡር አቶ ሽመልስ አብዲሳን ጨምሮ የክልሉ አቃቢ ህግ ባለበት ይህን ጉዳይ አይተን ነበር። በዛ መድረክ ላይ አንድም ጉዳይ ኤከሌ የሚባል ህግ ለቆት ህግ ከተጠያቂነት ነጻ ወጥቶ ያለ አግባብ እንዲሆነ የሚል አንድም ነገር በተጨባጭ መቅረብ አልቻለም። ዝም ብሎ ጅምራ ክስ ነው። በራሳቸው ችግር የእኛም ፓርቲ መክሰስ አስፈላጊ አይደለም።
የኦሮሞ ነጻነት ግንባር ኦነግ ብልጽግና ፓርቲ ተፎካካሪ እንዳልሆን ድርጅቴን ለማዳከም እየሰራ ነው ስል ገልጿል። ብልጽግና ፓርቲ በበኩሉ እየተካሄደ ያለው የስም ማጥፋት ውንጀላ ነው ስል ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በአማራ ክልል በባህር ዳር ከተማ የሰማዕታት ሐውልት ተብሎ በሚጠራው ግቢ ውስጥ የክልሉን ሕዝብ የማይወክልና ማንነቱን የማይገልጽ ነው ተብሎ የታመነበት ሐውልት በአማራ ክልል ከፍተኛ አመራር እንዲወገድ በመወሰኑ ባለፈው ቅዳሜ ማስወገዱን የክልሉ ብልጽግና ፓርቲ ገልጿል። ሌሎችንም ስያሜዎችና ምልክቶችን የመቀየር እንቅስቃሴ መጀመሩን የባህር ዳር ከተማ አስተዳደር አስታውቋል። አስቴር ምስጋናው አጠር ያለ ዘገባ ይዛለች።
የአማራ ክልል ብልጽግና ፓርቲ በለውጡ ለህዝብ ከገባቸው ቃሎች መካከል የተሳሳቱ ታሪኮችንና ትርክቶችን ማረም የሚል ይገኝበታል። በዚህም መሰረት በዚህ ሳምንት በአማራ ክልል በባህር ዳር ከተማ የክልሉን ህዝብ የማይወክልና የማይገልጽ ነው ተብሎ የታመነበትን ስያሜዎችንና ምልክቶችን የመቀየር እንቅስቃሴ መጀመሩን የክልሉ ብልጽግና ፓርቲ የሰው ኃይል ፋይናንስ ዘርፍ ኃላፊ አቶ ጌትነት አይቸው ገልጸዋል።
የተቀመጠው እዚያ ላይ ከ1973 ከ1983 ያለን ኢቨንት ብቻ የሚያሳይ ነው። ስለዚህ ይሄ ለምን ይሆናል? ወደኋላም የአማራ ህዝብ ታሪክ አለው፣ ወደፊትም ታሪክ አለው። ስለዚህ የተሟላ ይሆን የሚል አንድ መነሻ ሀሳብ ነው። ሁለተኛ ህብረተሰቡ የማይፈልጋቸው ያልሆነ መልእክት የሚያስተላልፉ ፊዚካል የምታያቸው አሉ። ይሄ ይስተካከል ነው። ሶስተኛ እንደምታውቂው አካባቢው በጣም ስትራቴጂክ የሆነ ቦታ ነው። 21 ሄክታር ነው አጠቃላይ ስፋቱ የሰማዕታት ሐውልት። ስለዚህ ይሄ ለከተማውም ለክልላችንም ማንኛውም ለሚመጣ አካል የተሟላ አገልግሎትም እይታም እንዲኖረው ለምን ሻል ባለ መንገድ ባለሀብቱም ምሁሩም ሌላውም አካል ተሳትፎበት አገልግሎት አይሰጥም የሚል ሶስት ምክንያቶችን ይዘን ለማስተካከል ጥረት እየተደረገ ነው ያለው። አሁን ሰሞኑን የተነሱትን በተመለከተ የአማራን ባህል ስነ ልቦና አያመላክትም፣ የማዘን የመተከዝ ለወደፊት ተስፋ የማያመላክት አንገቱን የደፋ አንድ ሐውልት አለ። እሱ ነው እሱ በጣም ብዙ ህብረተሰቡ ኮሜንት ያደርገዋል። ከበፊት ጀምሮ ማንኛውም አካል ያነሷል፣ ግን ጊዜ ወስዶ ያልተስተካከለው ለጊዜው በጣም ትንሽ የሆኑትን ፊዚካሊ የሚታዩትን ብዙ ሰው ኮሜንት ያደረጋቸውን ነው። ከዘለቄታነት አኳያ አጭር ጊዜና ከረዥም ጊዜ አኳያ ሰፊ አካል ተሳትፎበት ትልቅ የሙዚየም የታሪክ ማዕከል እንዲሆን ነው ታስቦ እየተሰራ ያለ።
የአማራ ህዝቦች ሰማዕታት መታሰቢያ ሐውልት የሚለውን ስያሜንም ጨምሮ ለውጥ ለማድረግ ጥናት እየተደረገ ነው ብለዋል።
የተሟላ ጥናት ከባህር ዳር ዩኒቨርሲቲ ጋር ተጀምሯል። የሚካተቱ በጣም ብዙ ነገሮች አሉ። ወደኋላ ወደፊት ይህን ሁሉ ታሳቢ ያደረገ ይወጣለታል። ለጊዜው እንደ አማራጭ የያዝነው ምናልባት ወደፊት የሚደረጉ እንትኖች እንደተጠበቁ ሆኖ የአማራ ክልል ህዝብ ዝክረ ታሪክ ማዕከል የሚለው ብዙ ሳውንድ እያገኘ ነው ያለው።
ታሪክን ይገልጻሉ ተብለው የሚቆሙ ሐውልቶች የስርዓት ለውጥ በመጣ ቁጥር የመቀየርን ተገቢነት ምን ያህል ያምኑበታል ተብለው ለተጠየቁት ጥያቄ አቶ ጌትነት እንዲህ ብለዋል።
ትክክለኛው ታሪክ ህብረተሰቡ የሚያውቀው ይቀመጥበት ነው። እንደዚህ የሆነ ሴር ትውልድ በመጣ ቁጥር እውነተኛ ታሪክ ከተቀመጠ እየተንከባከበው እየጠበቀው ነው ሊሄድ የሚችለው። የአማራን ታሪክ የአማራን ማንነት እና ትክክለኛው ኢቨንት ታይቶ ይቀመጥ። ይሄ ሲሆን ማንም በሚመጣበት ጊዜ እየተቀባበለው ይሄዳል እንጂ ሊነካካው፣ ሊያፈርሰው፣ ሊቀንሰው አይችልም የሚል ነው የኛ አመለካከት።
የባህር ዳር ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ዘመነ ዘውዱም በባህር ዳር ከተማ የተለያዩ ስያሜዎች እየተቀየሩ መሆናቸውንም ገልጸዋል።
ህዳር 11 የሚባለው የነበረ ክፍለ ከተማ አጼ ቴዎድሮስ ተብሏል። ግንቦት 20 የሚባለው ክፍለ ከተማ እሱ ወደ ዳግማዊ ምኒልክ ተቀይሯል። መናፈሻዎች ምናምን አሁን ህዳር 11 መናፈሻ የመለስ መታሰቢያ ፓርክ የሚባል ነበር። ለምሳሌ አሁን እዛ ባይማዶ ስያሜ አልተሰጠው፣ ኖርማል ያው በሰፈሩ ስም ነው የሚጠራው።
የባህር ዳር ግንቦት 20 ኤርፖርት ተብሎ ይጠራ የነበረው የባህር ዳር አውሮፕላን ማረፊያ የባህር ዳር ደጃዝማች በላይ ዘለቀ ኤርፖርት ተብሎ እንዲጠራ የባህር ዳር ከተማ አስተዳደር ከንቲባ ጽህፈት ቤት ኮሚቴ ባለፈው ሳምንት መወሰኑ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን እናመሰግናለን። ወደ ሁለተኛው አጋማሽ ከመሸጋገራችን በፊት ዜና እረፍት። ጋዜጠኛ አርቲስትና በኦሮምኛ ቋንቋ እድገት ውስጥ የጎላ አስተዋጽኦ እንዳበረከቱ የሚነገርላቸው ኢብራሂም ሀጂ ባለፈው ሌሊት አርፈዋል። ኢብራሂም ሀጂ አሊ ካለፈው ክረምት ጀምሮ ባጋጠማቸው የጤና እክል ሳቢያ የሕክምና ክትትል ሲደረግላቸው እንደነበር ታውቋል። የአንጋፋው ጋዜጠኛና አርቲስት ኢብራሂም አስክሬን የቀብር ስነ ስርዓት ዛሬ ከረፋዱ 9 ሰዓት ላይ ቤተሰቦቻቸው፣ የስራ ባልደረቦቻቸውና የሙያ አጋሮቻቸው እንዲሁም አድናቂዎቻቸው በተገኙ በት ተፈጽሟል። ፀሐይ ዳምጠው ተጨማሪ አላት።
ጋዜጠኛ አርቲስትና የቋንቋ ተመራማሪው በሙዚቃ ህይወታቸው በርካታ የአፋን ኦሮሞ ነጠላ ዜማዎችን ያበረከቱ ሲሆን አራት አይነት የሙዚቃ መሳሪያዎችን መጫወት ይችሉ ነበር። ኢብራሂም ሀጂ አሊ ሙዚቃን የጀመሩት ተወልደው ባደጉበት በድሬዳዋ ከተማ ሲሆን በ1967 የአፍራንቀሎ ባንድ ሁለተኛው ትውልድ በመባል በሚጠራው ከአዱ ብራ ባንድ መስራቾች አንደኛው መስራች ነበሩ ሲሉ አብሮ አደግና የሙያ አጋራቸው መሐመድ ቆቤ ለአሜሪካ ድምጽ ገልጿል።
አርቲስትና ጋዜጠኛ ኢብራሂም ሀጂ አሊ በድሬዳዋ በ1944 ዓ.ም የተወለደ ድሬዳዋ የጥበብ የስፖርት አገር ሆና እንድትደምቅ ካደረጉ አንጋፋ ልጆቹ አንዱ ነው። የመጀመሪያውን የኦሮሞ ዘመናዊ ባንድ አፍረንቀሎ የሚባለውን ውስጥ በመሳተፍ በሙዚቃው ስራ በጣም የተዋጣለ ስራ የሰራ የመሳሪያ ተጫዋች፣ አቀናባሪ፣ እንደዚሁም ድምፃዊ በመሆን ያገለገለ እዛው ድሬዳዋ ውስጥ ለጨርቃጨርቅ ቡድን 11 ቁጥር ለብሶ በመታወቅ በኢትዮጵያ ደረጃ በስፖርት በጣም የታወቀ ስፖርተኛ ነበር። ከዛም የስፖርት ጋዜጠኛ በመሆን በአገሪቱ አሉ ከሚባሉ የስፖርት ጋዜጠኞች በተለይ በመረጃ አሰባሰብ የመጀመሪያውን ትልቅ የስፖርት ጋዜጠኛ ነበረ።
የጋዜጠኝነት ህይወትን እስከመቀላቀሉ ድረስ የአፋን ኦሮሞ ሙዚቃን በኢትዮጵያ በሁሉም አካባቢዎች ለማስተዋወቅ እድል አግኝተው ተጠቅመውበታል። በ1968 ዓ.ም በሪሳ ጋዜጣ የአፋን ኦሮሞ ጋዜጣ ስራ ሲጀምር ኢብራሂም ሀጂ አሊ አንደኛው ጋዜጠኛ ነበሩ ይላሉ አቶ መሐመድ።
ደርግ እንደገባ ማለት ነው። ይህን ጋዜጣ በጋዜጠኝነት ካገለገሉት አንዱ ነው። ከዚያም አዱ ብራ ባንድ የሚባል አዲስ አበባ ውስጥ እዚሁ ባንድ አቋቁመው ከጓደኞቹ ጋራ ከነ አሊ ብራ ጋራ ከነ ኤሜ ዩሱፍ ጋራ ከብዙ አርቲስቶች ጋር በመሆን ዘመናዊ ሙዚቃን በመጫወት ባህሉን፣ አርቱን፣ የኢትዮጵያን አርት በማሳደግ በጥበባችን ላይ ብርሃን ካበሩ የሀገራችን ልጆች አንዱ ነው። በቋንቋው ደግሞ በፋና ሬዲዮ ላይ አፋን ኦሮሞ በሬዲዮ የሚል ፕሮግራም የኦሮሞን ዱካ የአፋን ኦሮሞን እድገት የሚያሳይ ፕሮግራም በመስራት ቋንቋውን ከየአካባቢ ያለው እንዲቀራረብ ቋንቋው እንዲያድግ በኦሮምኛ መማር የጀመሩ ልጆች የተሻለ መረጃ እንዲያገኙ መምህራንም በዚሁ እንዲጠቀሙ ያስቻለ በጣም ተደማጭ የሆነ ፕሮግራም እየሰራ በዩኒቨርሲቲዎች በኦሮሞ ቋንቋና ጥናት ላይ ፔፐሮችን በማቅረብ ገንቢና ጠቃሚ ጽሁፎችንና ንግግሮችን በማድረግ በጣም የታወቀ ለእድሜ ልኩን ለህዝብ የሰራ አንጋፋ ጋዜጠኛና አርቲስት ነው። ዛሬ አጥተነዋል። ይሄው ዛሬ እንግዲህ እሱም በመሸኘት ላይ እንገኛለን።
ጋዜጠኛ፣ የቋንቋ ተመራማሪና አርቲስት ኢብራሂም የቅርብ ወዳጅ የሆኑት ደራሲ ዚያድ ዩኑስ እንዲህ ሲሉ ገልጿቸዋል።
ኢብራሂምን እንዴት እንደሚገልጽ አላውቅም። እኔ እንግዲህ ወደ 3 ዓመት በላይ አብረን ኖረናል። ኢብራሂም ማለት በእውነቱ ምሳሌ የሌለው ሰው ነው። ደግ ሰው ነው። ሰብአዊነት ያለው ሰው ነው። ግን ካዘነ ሰው ጋር የሚያዝን ያለውን ከኪሱ አውጥቶ የሚያበላ ደራሲና ጸሐፊ ነው። እሱ ጸሐፊ ነው። ጊዜም የለውም። ሁልጊዜ ይጽፋል። ያን ጽሁፍ ከቦታው ሳያደርስ ሞተ። ኢብራሂም ሀጂ በአንድ በኩል ስፖርተኛ ነው። እግር ኳስ ተጫዋች ነበረ። ሁሉንም የሚወድ ነው። የኢትዮጵያን ሕዝብ በሙሉ የሚወድ እና ከማን ልዩነት ሳያደርግ በኩልም ላይ ነው። ነገር ግን በአብዛኛውን ጊዜ ያሳለፈው በኦሮምኛ ቋንቋ ላይ ስለ ኦሮሞ ስጽፍ ነው ያለፈው። የአሁኑ ትውልድ ከሱ የምንማር እንግዲህ አንደኛ ደግነትን ይማራሉ፣ ሁለተኛ ደግሞ ሰው ከሰው ጋር እንዴት እንደሚኖር። ኢብራሂም ከብዙ ብሔረሰቦች ጋር ኖረዋል። ይሄ አንድ ትልቅ ነገር ነው ለሱ። ሰው መነካት አይፈልግም። ማንንም እኩል ነው የሚያይ ሰው ነው።
ኢብራሂም ሀጂ ህይወታቸው እስከሚያልፍ ድረስ የስፖርት ጋዜጠኛ ሆኖ ሲሰሩ ቆይተዋል። አፋን ኦሮሞ በጥናት ላይ ተመስርቶ እንዲያድግም ጥረት ካደረጉት ታላላቅ ሰዎች መካከል አንደኛው መሆናቸው ይገለጻል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ተከታዩ ዘገባ እንለፍ። ከትግራይ ክልል ጊዜያዊ የጤና ቢሮ ኃላፊ ጋር የተደረገ ቃለ ምልልስን ተንተርሶ የተሰናዳ ዘገባ ነው። በትግራይ ክልል ጊዜያዊ የጤና ቢሮ ኃላፊ ዶክተር ፋሲካ አምደስላሴ በአይደር ሆስፒታል የቀዶ ሕክምና ስፔሻሊስት ሆነው ሲያገለግሉ በነበረበትና የኢትዮጵያ መከላከያ ሰራዊት መቀሌን ሲቆጣጠር ነበር ያሉትን ሁኔታ አስረድተዋል። በአሁን ወቅት ሙሉ በሙሉ ተዘርፈው ባዶ ቀርተዋል ወደሚሏቸው የውቅሮና የአዲግራት ሆስፒታሎች የመድኃኒት አቅርቦት ለማድረስ መቻሉን ጠቁመው በአብዛኞቹ የትግራይ ከተሞችና ቦታዎች ግን ተደራሽነት እንደሌላቸው ገልጸዋል። ያነጋገራቸው የትግረኛ አገልግሎት ባልደረባችን ገብረ ገብረ መድን ነው። አዳነች ሳህዬ ታቀርባለች።
ዶክተር ፋሲካ አምደስላሴ መቀሌ በሚገኘው አይደር ሪፈራል ሆስፒታል የቀዶ ሕክምና ስፔሻሊስት ሆነው ይሰሩ በነበረበት ወቅት ትግራይ ውስጥ በሚካሄደው ውጊያ በሙያቸው ስለገጠሟቸው ሁኔታዎች ዘርዝረዋል። ዶክተር ፋሲካ መቀለ በከባድ መሳሪያ መደብደቧን ገልጸው ስለሞቱትና ስለቆሰሉት ሰዎች አብራርተዋል።
ዝራህዎ ኣብ ዓይደር ሪፈራል ሆስፒታል ናብ ኣርባዓ ደረጃ ዝኾኑት ሽግራት
እኔ እንዳየሁት ወደ አይደር ሪፈራል ሆስፒታል ቆስሎ የመጡት ቁጥራቸው 40 ሲሆን 22 ደግሞ አስክሬናቸው መጥቷል። ልጆች፣ ወጣቶችና አረጋውያን ይገኙባቸዋል። መቀሌ ስትደበደብ በኋላችበት ወቅት መብራት ስለነበረ የቻልነውን ያክል ልንረዳቸው ሞክረናል። ከዚያ በኋላ ግን መከላከያው ወደ ከተማይቱ ከገባ ከሶስት ቀናት በኋላ የኤሌክትሪክ መብራት ተቋርጦ ሁሉ ነገር ተዘግቷል። መድኃኒቱም አልቋል።
ዶክተር ፋሲካ አምደስላሴ ኢንሱሊንን የመሳሰሉት መድኃኒቶች ለወራት ያህል እንዳልነበሩ ገልጸው አሁን ግን መድኃኒቶች ስለመጡልን በቀይ መስቀል በኩል አድዋ፣ ደን ቦስኮና አድግራትም ለማድረስ ችለናል ብለዋል። ዶክተር ፋሲካ ይሰሩበት በነበረው አይደር ሪፈራል ሆስፒታል የኤሌክትሪክ መብራትና መድኃኒት ባልነበረበት ሁኔታ በሕክምናው ስራቸው ስለገጠሟቸው ተግዳሮቶች ዘርዝረዋል።
ትልቁ ተግዳሮት የሰው ሞራልም ተነክቷል። መብራት ስላልነበረ ቁስል መቀየሪያም አልነበረም። የምግብ አቅርቦት ቆሟል። ምግብ ቤቱ ስለማይሰራ በሽተኞች ይራቡም ነበረ። በሽተኞች ኦክስጅናቸው አልቆ ሆስፒታል ውስጥ ሞተውብናል። ወደኋላ አይደር አካባቢ ያሉ ሰዎች ተደራጅተው ለበሽተኞቹ ብስኩትና ምግብ እያመጡ መርዳት ጀመሩ።
ዶክተር ፋሲካ አሁን በትግራይ ክልል ፈታኝ በሆነው ወቅት የትግራይ ክልል ጊዜያዊ የጤና ቢሮ ኃላፊ ሆነዋል። በአሁኑ ወቅት እንዲህ አይነት ኃላፊነት መውሰድ ምን ያህል ተግዳሮታዊ መስሎታል ለሚለው ጥያቄ
አለ ብዙ ልምድም ይርና ይሆነኝ ትምህርት ቤት አማካሪ ሕክምና ትምህርት ቤት ግን አብዙ
እኔ አሁን ልምድ ኖሮኝ አይደለም፣ የሕክምና ትምህርት ቤት አስተዳዳሪ ነው የነበርኩት። ነገር ግን አሁን ባለው ሁኔታ የፖለቲካ ጉዳይ ሳይሆን የሕክምናው ስራ መቀጠል አለበት። የደረሰበት ጉዳት አለ። ከዚህ በባሰ መልኩ ጥፋት እንዳይደርስበት ገብተን የማስተካከል አገልግሎት የመስጠት ከሰዎች ጋር ግንኙነት የመፍጠር ከፌዴራሉ የጤና ቢሮ፣ መንግስታዊ ካልሆኑ የረድኤት ድርጅቶችና ከተባበሩት መንግስታት ድርጅት ጋር ግንኙነት በመፍጠር መስራት አለብን። የጤናው ቢሮ ከደረሰበት ውድቀት መነሳት አለበት። ስለሆነም በጣም ከባድ ቢሆንም ዩኒቨርሲቲው ሰዎች አቅርብ ብሎ ሲጠቁመኝ ሰው የሕክምና አገልግሎት እንዲያገኝ የምችለውን መስራት አለብኝ በሚል መርህ ነው የተቀበልኩት።
ዶክተር ፋሲካ አምደስላሴ በአሁኑ ወቅት ስላለው የመድኃኒት አቅርቦት ሲያስረዱ የጤና ጥበቃ ሚኒስቴር ሊረዳን በጣም ዝግጁ ነው፣ ቀይ መስቀልም እየረዳን ነው፣ መቀለ ላይ ወደ መደበኛው ሁኔታ ወደ መመለስ ተጠግተናል ብለዋል። ችግሩ ግን ትግራይ ውስጥ ልንደርስ የምንችልባቸው ቦታዎች ጥቂቶች ናቸው። አክሱም፣ አድዋ፣ ሽረና ተንቤን ወደ መሳሰሉት ከተሞች ተደራሽነት የለንም ብለዋል ዶክተር ፋሲካ። በእነዚህ ከተሞች እንዴት መድኃኒት ማስገባት አለብን የሚለው ነገር እንደሚያሳስባቸውም ዶክተር ፋሲካ ገልጸዋል። አድግራትና ውቅሮ አካባቢ ያገኘናቸው ሐኪሞች ለሶስት ሳምንታት ያህል የሚያናግራቸው ሰው እንኳን ሳይኖር ብቻቸውን ስራ ላይ ተሰማርተው እንደቆዩ አይተናል ብለዋል ዶክተር ፋሲካ። ሕይወታቸውን ለማዳን ሳይሸሹ በስራ ገበታቸው መቆየቱን እንደመረጡ ነው የገለጹት። ከመቀለ እስከ አድግራት ያለው አካባቢ ከባድ ውጊያዎች የተካሄዱበት በመሆኑ አሁን ምን ገጽታ አለው ለሚለው ጥያቄ
ሰው የለም። ባለፍንባቸው ከተሞች ሁሉ እንቅስቃሴ የለም። ቤቶች ሁሉ ተዘግተዋል። ትልቅ ፍርሃት ሰፍኗል። የአዲግራት ሆስፒታልና የጤና ጣቢያ እንዲሁም የውቅሮ ሆስፒታል ሁሉ ተዘርፏል። ጤና ጣቢያዎቹና ሆስፒታሎቹ ባዶ ቀርተዋል። የተቃጠሉ መኪኖችና ታንኮች ይታያሉ። አዲግራት የሚገኘው የመድኃኒት ፋብሪካም ሄጄ ባየሁት ጊዜ ሙሉ በሙሉ እንደተዘረፈ ነው የነገሩኝ። አዲግራት ዩኒቨርሲቲም እንደተዘረፈና እንደወደመ ነግረውኛል።
በመጨረሻም ዶክተር ፋሲካ አምደስላሴ ድሮም ቢሆን የኮቪድ-19 ቫይረስ ገጥሞት የነበረው የትግራይ ህዝብ እሱ ባልፈጠረው ችግር መሰቃየት የለበትም ብለዋል። ዓለም አቀፍ የረድኤት ድርጅቶች በምግብ፣ በመድኃኒት፣ በማንኛውም በሚችሉት ነገር ሁሉ የትግራይን ህዝብ እንዲረዱ ጥሪ አቅርበዋል።